በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ባለፈው የጀመርነውን ትምህርት ክፍል ሶስትን ዛሬ እንቀጥላለን። ጌታ እንዲያስተምረን አሁንም በጸሎት እንጀምራለን። የዘላለም አምላክ እግዚአብሔር ሆይ፣ በቃልህ አንተ ሙላን፣ ቃልህን ግልጽ አድርገህ አሳየን። እኛም ደግሞ ለቃልህ መታዘዝን እንድናደርግ በመንፈስ ቅዱስ ኃይል አስችለን። እግዚአብሔር ሆይ ለአንተ ፈቃድና ሀሳብ እንድንገዛ እርዳን። ጌታ ሆይ ቃልህን ግለጽልን በኢየሱስ ክርስቶስ ስም። ያው እንግዲህ ባለፈው የጀመርነውን ትምህርት የመንፈስ ቅዱስ የጸጋ ስጦታዎች አጠቃቀም የሚለውን ክፍል ሶስትን ዛሬ እንቀጥላለን። ምናልባት አንድ ነገር ላሳስብ እወዳለሁ። ሀሳቡ በብዙ ሁኔታ የተያዘ ስለሆነ የማነሳቸው አንዳንድ ነጥቦች የሚደጋገሙበት ሁኔታ ሊኖሩ ይችላሉ እና እዚህ ላይ እንግዲህ እንድታገሱኝ ጠይቃለሁ። ምክንያቱም አንዱን ያስተማርኩትን ክፍል ምናልባት በሌላም ሁኔታ መልሼ የማነሳበትም ሁኔታ ስለሚኖር ማለት ነው። ይህንንም ሁኔታ ደግሞ ሙሉ በሙሉ ማስወገድ የትምህርቱን ማዕከላዊ ሀሳብ ግልጽ በሆነ ሁኔታ ለማሳየት ምናልባት ስለሚያስችል ነው እና እንግዲህ ይህን ነገር ይህንን ግንዛቤ እንድትወስዱልኝ ጠይቃለሁ። ዛሬም በመንፈስ ቅዱስ ኃይል ስንሞላ ልንሰራ የምንችላቸው ነገሮች እንደዚሁም ደግሞ ዛሬም አስተን እንነጋገራለን። ባለፈው ጊዜ ከጥንት የእግዚአብሔር ሰዎች በሕይወታቸው ጌታን ባገለገሉበት ጊዜ መንፈስ ቅዱስ በእነሱ ውስጥ የሰራውን ስራ አይተናል። ብዙ ምሳሌዎችንም ስናነሳ ነበር። ከሐዋርያትም ዘመን እንደዚሁ ስናነሳ ነበር። ይህንን ሀሳብ አሁንም የበለጠ ማየት የሚገባንን ምሳሌዎች ከመጽሐፍ ቅዱሳችን መቀጠሉ ጥሩ እንደሆነ ስላሰብኩኝ ዛሬም እንቀጥላለን። በመንፈስ ቅዱስ ኃይል ስንሞላ ከዚህ በፊት ያልተለመደ ነገር በመንፈስ ቅዱስ ኃይል ተሞልተን ጌታን በምናገለግልበት ጊዜ ልናደርግ የምንችለው ነገር ማድረግ እንችላለን ማለት ነው። ለምሳሌ ከመንፈስ ቅዱስ የጸጋ ስጦታዎች ማለት በመንፈስ ቅዱስ ስንሞላ ጌታን በምናገለግልበት ጊዜ ልንሰጥ ከምንችላቸው አገልግሎቶች አንዱ የትንቢት ስጦታ ነው። ይህም የትንቢት ስጦታ በብዙ መልኩ በብሉይ ኪዳን ዘመን እንደተገለጸ ከዚህ በፊት ምሳሌዎችን አንስተናል። ደግሞ ሌሎችም ያላነሳናቸው ብዙዎች አሉ። በአዲስ ኪዳን ዘመንም ደግሞ እንዲሁ ጌታ አስቀድሞ እንደተናገረው ሐዋርያት፣ ደቀ መዛሙርት በመንፈስ ቅዱስ ኃይል ከተሞሉ በኋላ ይሄ ነገር ሲገለጽ እንመለከታለን። የዚህ ሁሉ ምሳሌ የሚሆነው የዚሁ የመንፈስ ቅዱስ ስጦታን የሚሰጠው ጌታ እግዚአብሔር ነው። መንፈስ ቅዱስ ራሱ የኢየሱስ መንፈስ ተብሎ ደግሞ በሌላ ክፍል ይጠቀሳል። ስለዚህ የኢየሱስ መንፈስ፣ የእግዚአብሔር መንፈስ ለዚህ ለጸጋ ስጦታዎች እውንነት መሰረቱ ምንጩ ያው ነው ማለት ነው። በሌላ በኩል ደግሞ ሰይጣን አሳሳቱ፣ ተንኮለኛው፣ ነፍሰ ገዳዩ እሱ ደግሞ ክፉ መንፈስ ተብሎ ይፈረጃል። የእሱ መንፈስ ደግሞ ክፉ መንፈስ ነው ማለት ነው። እሱ መንፈሱን የሚጠቀመው ሰዎችን ለማሳትና ለመግደል፣ የሰዎችን ተስፋ ለማጨለም፣ የሰዎችን አቅጣጫ ለማሳሳት፣ የሰዎችን አካሄድ ለማሰናከል፣ ሰዎች እርስ በርሳቸው እንዲጣሉ፣ እንዲገዳደሉ፣ እንዲባሉ፣ ክፋት የሆነው ነገር ሁሉ እንዲያደርጉ ሰይጣን በመንፈሱ በሰዎች ላይ ተጽዕኖ ያደርጋል ማለት ነው። ለእርሱ የሚመቹትን ማለት ነው። በተቃራኒው የኢየሱስ መንፈስ የጽድቅ መንፈስ ነው፣ የቅንነት መንፈስ ነው፣ የሰላም መንፈስ ነው፣ የደስታ መንፈስ ነው፣ የኃይል መንፈስ ነው፣ የማረፍ መንፈስ ነው፣ የእርቅ መንፈስ ነው፣ የክብር መንፈስ ነው። የውርደት መንፈስ አለ፣ የሴጣን መንፈስ፣ የክፉ መንፈስ፣ የዲያብሎስ መንፈስ፣ የውርደት መንፈስ፣ የኢየሱስ መንፈስ፣ የክብር መንፈስ ነው። እንግዲህ በዚህ መንፈስ በኢየሱስ መንፈስ በምንሞላበት ጊዜ ነው እነዚህ ትላልቅ ነገሮችን ማድረግ የምንችለው ማለት ነው። ጌታ ኢየሱስም በዮሐንስ እጅ በመጥምቁ ዮሐንስ እጅ በተጠመቀ ጊዜ በእርግብ መልክ ያረፈው ይህ መንፈስ ቅዱስ ነው። የሚወደው በእርሱም ደስ የሚለኝ ልጄ ይህ ነው ብሎ አብ አባት በመንፈስ ቅዱስ ለሰዎች መሰከረ፣ ስለ ኢየሱስ ክርስቶስ ማለት ነው። ከዚያም ደግሞ በሌላ ክፍል ደግሞ ስናየው ኢየሱስን ከሙታን ያስነሳው እርሱ የእግዚአብሔር መንፈስ ነው፣ መንፈስ ቅዱስ ነው። ለእኛ ምሳሌ ይሆን ዘንድ እሱ እግዚአብሔር ሆኖ ሳለ ኢየሱስ ክርስቶስ ይሄ በስላሴው ትምህርት በግልጽ የምንረዳው ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። ጌታ ኢየሱስም በምድር ላይ ታላላቅ ነገሮችን በሚያደርግበት ጊዜ በመንፈሱ በእግዚአብሔር መንፈስ ነበር ያን ሚሰራ የነበረው። ታምራትንም በሚያደርግበት ጊዜ ስለዚህ አብ፣ ወልድ፣ መንፈስ ቅዱስ ይስማማሉ። ሰማይና ምድርንም የፈጠሩበት ስላሴዎች ማለት ነው። እንግዲህ አንዱ ትልቁ የመንፈስ ቅዱስ ድርሻ የእግዚአብሔርን ዓላማና የእግዚአብሔርን ድንቅ የሆኑ ነገሮችን ማድረግ፣ ኃይልን መስጠት፣ ጉልበት ለሌላቸው ጉልበትን መስጠት ነው። ኢየሱስም በእግዚአብሔር መንፈስ ሆኖ ነው እነዚህ ታላላቅ ነገሮችን ያደርግ ነበረው። እርሱ እግዚአብሔር ነው። ደግሞ መንፈስ የእግዚአብሔር መንፈስ በዚህ የእግዚአብሔር ልጅ በሆነው ፍጹም ሰው ፍጹም እግዚአብሔር በሆነው ሕይወት የእግዚአብሔር መንፈስ ስራውን በሚሰራበት ጊዜ እነሱ ደግሞ አብ፣ ወልድ፣ መንፈስ ቅዱስ ይስማማል እና መንፈስ ቅዱስ ነው ማለት ነው የሚሰራው። ልክ ጌታ ኢየሱስ ይህንን ድንቅ ነገሮችን በመንፈስ በሚሰራበት ጊዜ ለእኛ ምሳሌነትን ልተው ነው። ይህንን ሀሳብ ቀደም ብዬም ተናግሬያለሁ፣ አሁንም ደግሞ ብደገም ሀሳቡን ለማያያዝ ይረዳል ማለት ነው። እንግዲህ በመንፈስ ሆኖ ጌታ ኢየሱስ ለሐዋርያችም ለደቀ መዛሙርትም በኋላ ለሚመጣውም ትውልድም ኢየሱስ ክርስቶስን ለሚያምን ትውልድ በዓለም ሁሉ ላለ ማለት ነው ምሳሌ እንዲሆን ይሄ የትንቢት ስጦታን ኢየሱስ ክርስቶስ ራሱ ትንቢት የተናገረው ነበረ። ይህንን እንግዲህ ማቴዎስ ምዕራፍ 24 ላይ ስለ መጨረሻው ዘመን ጌታ ኢየሱስ የተናገረው አለ በዝርዝር ለደቀ መዛሙርትም እንደገና ሌሎችም ትምህርቱን ሲከታተሉ ለነበሩት እና በመጨረሻው ዘመን ሊሆን ያለው ነገር ይናገር ነበረ። ያው እንደምታዩት ያ በጌታ ኢየሱስ የተናገረው በመንፈስ የተናገረው ትንቢት አሁን ደግሞ በዘመናችን በዚህ በመጨረሻ ዘመን ላለን እየተገለጸ እያለ እናያለን፣ እየተፈጸመ እንዳለ። ለምሳሌ የምድር መንቀጥቀጥ እንደሚበዛ ይናገራል። ጥንት የምድር መናወጥ ነበረ፣ ግን አሁን እንደነበረው አይደለም። ይህ የምድር መናወጥ በየጊዜው እጅግ በጣም እየበዛ ሄዶ በአሁኑ ዘመን በተለይ በዚህ በመጨረሻ ዘመን ባለን በእኛ ዘመን ታይቶ የማይታወቅ አይነት የምድር ነውጥ የሆነበት አለ። ለምሳሌ ከጃፓን ጀምሮ እስከ ደቡብ አፍሪካ ሱናሚ የተባለው ብዙ ሺህ በብዙ መቶ ሺህ የተቆጠሩ ሰዎች የሞቱበት ማለት ነው። ከባህር በታች የምድር መንቀጥቀጥ በመሆኑ ውሃው ብዙዎቹን አጥለቅልቆ በውሃ በዚህ በፓስፊክ ውቅያኖስ እና በሂንድ ውቅያኖስ ዳር የነበሩት ከተማዎች ተጥለቅልቀዋል። በብዙ መቶ ሺህ የሚቆጠሩ ሰዎች አልቋል። ይህ ከዚህ በፊት የሆነ አይነት ነገር አይደለም። ጌታ በመንፈስ ሆኖ የተናገረው ትንቢቱ ሲፈጸም ማለት ነው። ጦርነትና የጦርን ወሬ ትሰማላችሁ ይላል በዚህ በማቴዎስ ምዕራፍ 24 ላይ። ያም ደግሞ በአሁኑ ጊዜ ከፍተኛ የዓለም ጦርነቶች ሆነዋል። አንደኛና ሁለተኛ የዓለም ጦርነት ከዚህ በፊት የዚህ አይነት ሰፊ ጦርነት በብዙ ሚሊዮን የሚቆጠር ህዝብ ያለቀበት ጦርነት ወይም ደግሞ በብዙ ቢሊዮን የሚቆጠር ንብረት የወደመበት የዓለም ሀገሮች ሁሉ የተሳተፉበት አይነት ጦርነት አልተካሄደም። ልክ በመጨረሻው ዘመን ይሄ በ1918 እና በ1939 ያው አንደኛና ሁለተኛ የዓለም ጦርነት ማለት ነው። ልክ የዚህ አሁን ይሄ እንግዲህ የትንቢቱ ፍጻሜ መሆኑ ነው። ሌሎችም በዚህ በጌታ የተናገረው ትንቢት እየተፈጸመ ያለ በመንፈስ ቅዱስ ማለት ነው። ይህንን ሀሳብ ተመሳሳይ የሆነውን ሀሳብ በማርቆስ ምዕራፍ 13 በሉቃስ ምዕራፍ 17 አሁንም በሉቃስ ምዕራፍ 21 ስለ መጨረሻው ዘመን በዝርዝር ጌታ የተናገረው ቃል አለ። አብዛኛዎቹ ነገሮች አሁን እየተፈጸሙ ያሉ ማለት ነው። ወደ ብሉይ ኪዳን ደግሞ መለስ ብለን በምናይበት ጊዜ ስለ ኢየሱስ ክርስቶስ ራሱ ኢሳያስ የተናገረው ትንቢት ነበረ። በምዕራፍ 53 ኢሳያስ ምዕራፍ 53 ድንግል እንደምትጸንስ ወንድ ልጅም እንደምትወልድ እሱም መካራ ያል አለቃ ዓለምን የሚያድን ብሎ ስለ ኢየሱስ የተናገረው ተፈጽሞ እናያለን። ኢየሱስ ክርስቶስ ከእግዚአብሔር አብ ወደዚች ምድር ላይ ስጋ ለባሽ የስጋ ለብሶ ወጥቶ በሞተ ጊዜ ያ ትንቢት ተፈጽሞ፣ ይህም እንግዲህ በመንፈስ ቅዱስ ኃይል የሆነ ነገር ነው። ኢሳያስ በመንፈስ ቅዱስ ኃይል ሆኖ የተናገረው ነው። ባለፈውም እንደጠቀስኩት ኢዩኤል በመጨረሻው ዘመን እግዚአብሔር መንፈስ ቅዱስን በስጋ ለባሽ ሁሉ ላይ በተመረጡ ሰዎች ብቻ ሳይሆን በስጋ ለባሽ ላይ እንደሚያፈስ እንደተናገረው እንደሆነ እናስታውሳለን። ሐዋርያት በበዓለ ሃምሳ ቀን ከሆነ ጊዜ ጀምሮ እስካሁን አሁን ባለው የዓለም ሕዝብ ሁሉ በሚያምነው ማለት ነው ጌታ መንፈሱን እያፈሰሰ ነው ያለው ማለት ነው። ዳንኤል ደግሞ በመጨረሻው ዘመን እውቀት እንደሚበዛ ይናገራል። የሰው እውቀት ጥበብ እንደሚበዛ ይህም ደግሞ በዚህ በእኛ ዘመን ከምንም ጊዜ በላይ እውቀት በዝቶ እናያለን። ዓለም ለብዙ ሺህ ዓመታት ተጉዛ ያላገኘችውን ወይም ደግሞ ያላፈራችውን ጥበብና እውቀት የሳይንስና የቴክኖሎጂ ውጤቶች በዓለም የታዩት በዚህ በሃያኛው መቶ ክፍለ ዘመን ነው። በዚህ በመቶ ዓመታት ውስጥ ማለት ነው። በተለይ ከአንደኛና ከሁለተኛ ዓለም በተለይ ከአንደኛ ዓለም ጦርነት በኋላ ቀጥሎ ደግሞ ከሁለተኛ ዓለም ጦርነት በኋላ ታይቶ የማይታወቅ እውቀት በሰው ልጅ በምድር ላይ በዛበት ጊዜ ነው። ለምሳሌ ሰዎች እግዚአብሔር አስቀድሞ ሲፈጥራቸው የሰጣቸውን ችሎታ ክህሎት ተጠቅመው አዳዲስ ነገሮችን እግዚአብሔር የፈጠረውን ምስጢር እያገኙ የእውቀት ምስጢር እየዳሰሱ ለሰው ጥቅም ያዋሉበት ጊዜ ይሄ 1920ኛው መቶ ክፍለ ዘመን ነው። እንደምታዩት መኪና፣ አውሮፕላን፣ መብራት ኃይል ወይም መብራት፣ ሌሎቹ ስልክ፣ እነዚህ አብዛኛዎቹ በተለይ እነ አውሮፕላን በ1903 ዓመተ ምህረት በዚሁ በአሜሪካ በሁለት ወንድማማቾች ነው። ይሄ እንግዲህ ምንድን ነው? አውሮፕላን ያኔ እነዚህ ራይት ብራዘርስ በሚባሉት ከተፈለሰፈ በኋላ በአሁኑ ጊዜ አውሮፕላን ምን ያህል አገልግሎት እየሰጠ እንዳለ ለሰላማዊ አገልግሎት፣ ለትራንስፖርት፣ እንደዚሁም ደግሞ ለጦርነት፣ ለንግድ እንግዲህ መጀመሪያ የሚያስፈልገውን ጉዳይ አይደለም ሁላችንም የምንጠቀመው የምናየው ነገር ስለሆነ ማለት ነው። የዓለም ገጽታን የሰው ጥበብና እውቀት ባስቶ የለወጠበት ጊዜ መሆኑ ነው። ለምሳሌ እውቀት ይበዛል ብሎ ዳንኤል እንደተናገረው ሌሎችም ደግሞ ነቢያት እንደተናገሩት በመጨረሻው በኋለኛው ዘመን የሰው ልጅ እውቀት ይበዛል፣ ጥበብ ይበዛል እንዳለው ይህ ትንቢት ነው ማለት ነው። የትንቢት ስጦታ ነው ማለት ነው። በመጨረሻው ዘመን ጌታ በክብር በሚገል ከመገለጹ በፊት ይሄ የእውቀቱ ነገር በጣም ፍጥነቱ እየጨመረ እንደሚሄድ ማለት ነው። በሁለተኛ ዓለም ጦርነት መጨረሻው አካባቢ በ1944-45 የመጀመሪያው ሰው ከአተም ማዕከላዊ ክፍል ከኒውክሌሱ ውስጥ ያለውን እምቅ ኃይል አውጥቶ ከዛ ቦምብ በመስራቱ ያ የመጀመሪያው የተሰራው ቦምብ በጃፓን ሁለት ከተማዎች ያኔ ጃፓን የነዚህ የአሜሪካ እና እንግሊዝ የአንዱ ጦርነትን ሲገጥሙ ከነበሩት የአንዱ የጠላት ወገን ስለነበረች ሂሮሺማ እና ነጋሳኪ በሚባሉት ከተማዎች ያ የመጀመሪያው ኒውክሌር ቦምብ በተጣለ ጊዜ ታይቶ የማይታወቅ እልቂት የሆነበት ሁኔታ አለ። ይሄ ከዚህ በፊት ያልሆነ ነገር ነው። ይህንን ይህ ታዋቂ የሆነው ሳይንቲስት አልበርት አንስታይን ይሄ ሊሆን እንደሚችል በ1905 ዓ.ም ይህንን ቲዮሪ አስቀምጦ ነበር። በዛ መሰረት ይህንን ነገር ሳይንቲስቶች ተረባርበው አንስታይንንም ጨምሮ ማለት ነው 5 ዓመት ቀንና ሌሊት ሲሞክሩ ያንን መስራት ችሏል። ከዛ በኋላ ይህ ኒውክሌር ቦምብ ከተሰራ በኋላ በአሁኑ ጊዜ በዓለም ዙሪያ ያሉ ትላልቅ የዓለም አገሮች ይህ ኒውክሌር ቦምብ አላቸው። ታዲያ የማጥፋት ኃይሉ እጅግ በጣም በዛን ጊዜ ለመጀመሪያ ጊዜ ከተሰራው የኒውክሌር ቦምብ በጣም 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 እጅግ ከፍተኛ ነው። ምናልባት አንዳንድ ጊዜም ከሺ ጊዜ በላይ ኃይል ያለው ማለት ነው። ካስፈለገ ይችን ምድር የምትማጥዋን ማጥፋት የሚችሉ ጥቂት ቦምቦችን የዚህ አይነት መገንባት የሚቻልበት ዘመን ላይ ነን ያለ ነው ማለት ነው። ይህ እንግዲህ የሰው እውቀት ማደግን የሚያሳይ ነው። የሰው እውቀት ምን ያህል እንዳደገ ልክ በትንቢት ዳንኤል እንደተናገሩት ማለት ነው። በእግዚአብሔር መንፈስ የተነገረው ትንቢት ያለ ምንም ጊዜውን ዘመኑን ጠብቆ ሲሰራ እንመለከታለን። ይሄ የመንፈስ ቅዱስ ስራ እሱ ብቻም አይደለም። የእውቀትን ነገር አሁን ለምሳሌ በምናይበት ጊዜ ይሄ ቀለም ያለው ከለር ቴሌቪዥን እድሜው ብዙ አልነበረም። ምናልባት በእኛ እድሜ ውስጥ ይህንን በትክክል ብናይ ይሄ ከለር የሆነ ቴሌቪዥን ምናልባት የቅርብ ጊዜ ነገር እንደሆነ ነው ጥቂት 10 ዓመታት ያሳለፈ እንጂ የብዙ አመት እድሜ ያለው አይደለም። በአሁኑ ጊዜ ቴሌቪዥን ቴክኖሎጂ ጥበቡ ምን ያህል እንደተራቀቀ እንመለከታለን። እንደዚሁም ደግሞ ስልክ ምን ያህል እንደተራቀቀ አሁን ይሄ ተንቀሳቃሽ ስልክ ወይም ሞባይል ቴሌፎን የምንለው ያችን ጊዜ ታሪክ ነው። ይህንን እናስታውሰዋለን። እስከ ቅርብ ጊዜ ያልነበረ ነው። አሁን ቅርብ ጊዜ ጀመረና በፍጥነት ግን ምን ያህል እንደተሻሻለ ነው የምንመለከተው። ተሻሽሎ አሁን በየትም የዓለም ክፍል መስመር የሌለው ስልክ ማለት ነው። ይህ ከመሆኑ የተነሳ የሰው ህይወት የሰው ግንኙነት ምን ያህል ቀላል እንደሆነ እንመለከታለን። ይህ የቅርብ ጊዜ ነው። 20 ዓመታት ወዲህ ነው በዚህ ደረጃ እንዲሆ ነው። ኢሜይል የሚባለው ኢንተርኔት 20 ዓመት ወዲህ የቅርብ ጊዜ ነገር ነው። ግን ከኢንተርኔት ከኢሜይል አገልግሎት የተነሳ በአሁኑ ጊዜ የዓለም ግንኙነት ምን ያህል እንደቀለለ እንመለከታለን። ተመልከቱ፣ ከ20 ዓመት ባነሰ በአስራዎቹ አመታት ውስጥ እንኳን የተጀመሩት እነዚህ የሳይንስና ቴክኖሎጂ ውጤቶች በአጭር ጊዜ ውስጥ ሊታመን በማይችልበት ሁኔታ እየተሻሻሉ የዓለም ህዝብ ሁሉ ገጠር ሁሉ ያለው እንኳን ሳይቀር ሲጠቀሙ እንመለከታለን። እዚህ ላይ ምንድን ነው ጥበብና እውቀት እንደሚበዛ በእግዚአብሔር መንፈስ የተነገረው ትንቢት ሲፈጸም ነው። የሚያሳየው ምንድን ነው? የእግዚአብሔር መንፈስ የእውነት መንፈስ ነው፣ የጽድቅ መንፈስ ነው፣ የእውቀት መንፈስ ነው፣ የክብር መንፈስ ነው፣ የመረዳት መንፈስ ነው። የተደበቀውን ከብዙ መቶ ዓመታት ወይም ከሺህ ዓመታት በኋላ ሊሆን ያለውን ሁሉ ደርሶበት አውቆ የሚነግር ነው። ምክንያቱም እሱ እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ሁሉን ቻይ ነው፣ ሁሉን አዋቂ ነው፣ በሁሉም ስፍራ በማንኛውም ጊዜ የሚገኝ ነው። እንዲሁም የእግዚአብሔር መንፈስ ከስላሴዎች አንዱ እንደመሆኑ መጠን ራሱ እግዚአብሔር ስለሆነ ይህንን የእግዚአብሔር መንፈስ ብገልጽ እንግዲህ አስደንቅም ማለት ነው። ይህ በተፈጥሮ መንገድ ሊሆን የሚችል ነገር አይደለም። ማንም ሰው ይህንን ሊያደርግ አይችልም። የሰው ልጅ ይህንን ማድረግ እንዳይችል የሰው ልጅ በብዙ ነገር የተገደበ ነው። ብዙ ነገሮችን የሚያደርግበት ችሎታ እግዚአብሔር የሰጠው ቢሆንም ግን እንደ እግዚአብሔር ሁሉን እንዳይችል የተገደበ ነው። እግዚአብሔር ግን ምንም አይነት ገደብ ሳይኖረው ሁሉን የሚችል ነው ማለት ነው። እንግዲህ በእግዚአብሔር መንፈስ ትንቢት ሲነገር ይሄ እግዚአብሔር የተናገረው የመንፈስ ቅዱስ ትንቢት ስለሆነ ከብዙ ዘመናት በኋላ ያለ ስህተት ሲፈጸም እንመለከታለን። እውቀት ይበዛል የተባለው አሁን ጥቂቱን እንደጠቀስኩት ማለት ነው። እውቀት በስቷል። አሁንም በከፍተኛ ፍጥነት እየቀጠለ ነው ያለው። ይሄ የመጨረሻ ዘመን መሆኑን ነው የሚያሳየው። በመጨረሻው ዘመን የሚሆን ነገር እንደሆነ ማለት ነው። ጌታ ቅድም እንደጠቀስኩት በማቴዎስ ምዕራፍ 24 በዝርዝር የሚናገረው በመጨረሻው ዘመን ስለሚሆነው ትንቢት ነው። በመንፈሱ ነው ማለት ነው። በሉቃስ ምዕራፍ 21ም ላይ በማርቆስ 13ም ላይ የሚናገረው ይህንን ነው ማለት ነው። እንግዲህ ጥንት በብሉይ ኪዳን ዘመንም የተባለው ትንቢት ተፈጽሟል። ባለፈው ትምህርት ልጠቅስ እንደሞከርኩት በብሉይ ኪዳን ዘመን ይህንን የሚያደርጉት ሰዎች የተወሰኑ ነበሩ። እግዚአብሔር መንፈሱን በተወሰኑ ሰዎች በሚያገለግሉ ሰዎች ላይ ነበር። ዛሬ ግን ከባለ 50 ጊዜ ጀምሮ ይሄ ስጦታ ላመነ እርሱን ሊከተልና ሊያገለግል ለሚፈቅድ ለሁሉም የሚሰጥ መሆኑን ነው። ይህን ስል እግዚአብሔር እንዲህ የሚያስፈልገን እሱን እንድናገለግለው በመንፈሱ የሚሰጠን ስጦታ ስለሆነ አሁን ማናችንም ይህንን የትንቢት ስጦታንም ይሁን አዳዲስ ተአምራትን መስራትን ሁሉ ልንለማመደው የምንችለው ነገር ነው። ለዚህ ጉዳይ ማመን ነው፣ በመንፈስ ቅዱስ መሞላት ነው፣ ደግሞ ጌታን ለማገልገል በትህትና በእምነት መጠየቅ ይገባናል ማለት ነው። ስንጠይቅ የምናገኘው ነው ማለት ነው። እንግዲህ የመንፈስ ቅዱስ ይሄ የትንቢት ነገሮች ሁሉ አሁን በመጨረሻው ዘመን እንደተባለው ሲፈጸሙ እንመለከታለን። ይህም ቢሆን አሁንም የሚያስደንቅ ነገር ነው። ግን እኛ የእግዚአብሔር ቃል ከተረዳን አንደነቅም። ምክንያቱም እግዚአብሔር እሱ ሁሉን ቻይ አደረገው ነው የምንለው። እግዚአብሔር ሁሉን የገዛ፣ ሁሉን የሰራ፣ ሁሉን የሚችል፣ በሁሉ ላይ ስልጣን ያለው፣ ገደብ የሌለው እውቀት ያለው፣ ልኮ መሳፍርት የማይቆጠር ጥበብና እውቀት ያለው ይህንን ፍጥረት ዓለም ባለፈውም ጊዜ እንደጠቀስኩት ሊገባን በማይችል መንገድ እኛም ደግሞ የሰው ልጅ የፈለገ ጥበብ ቢኖር ሊደርስበት በማይችልበት መልክ ከዋክብትን፣ ፀሐይን፣ ሌሎችን ፕላኔቶችን ሁሉ የፈጠረ እግዚአብሔር እነዚህን ተአምራቶች በመንፈሱ ቢያደርግ አያስደንቅም። ምክንያቱም ያንን ሁሉ ላደረገ ይህንን ቢያደርግ እንዲያውም ከዚህ የበለጠ ነገር አድርጓል። አሁን ደግሞ ለእኛ እንዲገባን ደግሞ በመንፈስ ቅዱስ ሌሎች እንዲያምኑ እርሱ ሁሉን ቻይ መሆኑን ለማሳየት ተአምራትን ቢሰራ አያስደንቅም ማለት ነው። በቃ ይህን ሁሉን የሚችለው ጌታ እግዚአብሔር አደረገው ነው የምንለው። ለዚህ ነው ከሰው በተለየ መንገድ እምነታችንን በእግዚአብሔር ላይ የምናደርገው። ይህም ከብዙ ሺህ ዓመታት ከብዙ መቶ ዓመታት በፊት የተነገረው ትንቢትም ቢፈጸም ሁሉን ቻይ የሆነው እግዚአብሔር በመንፈሱ የተናገረው ስለሆነ ለእርሱ አክብሮትን መደነቅን እንሰጣለን እንጂ ሌላ የምንለው ነገር የለም። ለእሱም ደግሞ የምንሰጠው ምላሹ ምንድን ነው? ይሄንን ሁሉን የሚችለውን ጌታን ልንገዛለን፣ ራሳችንን እንሰጣለን። ይህንን ሁሉን የሚችለውን ጌታ በሱ ላይ እንዳንቀልድበት። ታዲያ ይህንን ሁሉን የሚችል ጌታ፣ ሁሉን የሚገዛ ጌታ ይህንን እያደረግ እያለ በእርሱ ላይ የማይገባ ስንፍና ማድረግ ታዲያ ምን ሊባል ነው? ያንን እንዳናደርግ ራሳችንን ለእርሱ እንድንሰጥ እነዚህ የምናያቸው ነገሮች ወደዛ እንዲወስዱን ያስፈልጋል ማለት ነው። ስለዚህ ጌታ ይህንን አድርጎታል በመንፈሱ። አንዱ እንግዲህ የትንቢት ስጦታ ነው። ይህንን እንግዲህ በጥንትም እንዳደረገው ዛሬም ደግሞ በሐዋርያትም ዘመን እንዳደረገው ዛሬም እንደሚያደርግ እንዳልኩት ማለት ነው። እንግዲህ እዚህ ላይ አንድ ትልቅ ቁም ነገር ምንድን ነው? ይህንን በትክክል መረዳት ያስፈልጋል። አንዳንድ ጊዜ ጥሩ እየመሰለን ባለመረዳት የእግዚአብሔርን ፈቃድ ልንቃወም እንችላለን ማለት ነው። በመንፈስ ቅዱስ መሙላት የእግዚአብሔር ፈቃድ ነው። በመንፈስ ቅዱስ ካልተሞላን የተሳካና አሸናፊ የክርስትና ሕይወት መኖር አንችልም። ስለዚህ ከተቃወምን ያ ትልቁ ነገር ይቀርብናል ማለት ነው። እንደዚሁም ደግሞ የምንወደውን ጌታ የእርሱን የክብሩን ወንጌል ለእርሱ ያለንን ፍቅር ለመግለጽ ስንንቀሳቀስ ወንጌልን በኃይልና በስልጣን በፍቅር በመነቃቃት መስበክ አንችልም ማለት ነው። በመንፈስ ቅዱስ ካልተሞላን ያ ኃይል ያንሰናል ማለት ነው። ያንንም ለማድረግ ይህንን በመንፈስ ቅዱስ መሞላቱ አስፈላጊ ነው ማለት ነው። ምክንያቱም የመንፈስ ቅዱስ የጸጋ ስጦታ በመንፈስ ቅዱስ ስንሞላ የሚሆን ነገር ነው ማለት ነው። እንግዲህ ይህንን በሚመለከት ማርቆስ ስለ ጸጋ ስጦታዎች አጀማመር በማርቆስ ምዕራፍ 16 ላይ ያለው ብናየው ጥሩ ነው። ምዕራፍ 16 ከቁጥር 1 ጀምሮ ያለውን አነባለሁ። ምክንያቱም ይህ የትንቢት ስጦታም ይሁን እውቀት፣ የእውቀት ስጦታ፣ የመገለጽ ስጦታ፣ የፈውስ ስጦታ ሁሉ ከሱ የሚቀድመው ከዚህ በፊትም ቅድምም እንደጠቀስኩት ደጋግሜ አሁንም ይህን ነጥብ አነሳለሁ፣ ምክንያቱም ይሄ ማዕከላዊ ሀሳብ ስለሆነ ነው። በመንፈስ ቅዱስ ስንሞላ የሚሆን ነገር ነው። በአሁኑ ዘመን ስለ መንፈስ ቅዱስ ብዙ አይነት የመረዳት ችግር ወይም ደግሞ ብዙ ሰዎች የተለያየ እይታ እንዳላቸው ይህንንም እኔ እረዳለሁ፣ ሁላችንም እንደምንረዳ አውቃለሁ። ከዚህ የመንፈስ ቅዱስ የጸጋ ስጦታ በትክክል የመጠቀም ችግር ስላለ የራሱ የሆነ ችግር እየፈጠረ እንዳለም በግልጽ የሚታወቅ ነገር ነው። ስለዚህ ደግሞ በሚቀጥሉ ትምህርቶች ደግሞ በሚገባ አነሳዋለሁ። ነገር ግን ያ ማለት መንፈስ ቅዱስ አይሰራም ማለት አይደለም። የመንፈስ ቅዱስ የጸጋ ስጦታን ያለ አግባብ ስንጠቀምም ችግር እንፈጥራለን፣ ስንቃወምም ችግር እንፈጥራለን ማለት ነው። ሁለቱም ራሳቸውን የቻሉ ችግሮች ናቸው። በቃሉ ውስጥ ያለውን ባለፉት ትምህርቶችም እንዳነሳሁት ያለውንም እንዳንቃወም ጥንቃቄ ማድረግ ያስፈልገናል። ጌታን እንወዳለን እያል ሳናውቅ ከጌታ ጋር ስንጋጭ እንዳንገኝ ማለት ነው። ደግሞ ያንን እግዚአብሔር ለዓላማው የሰጠንን የመንፈስ ቅዱስ የጸጋ ስጦታን ደግሞ ያለ አግባብ ስንጠቀም ለብዙዎች ማሰናከያ እየሆንን እንዳንገኝ መጠንቀቅ ያስፈልገናል ማለት ነው። ይህም ራሱን የቻለ አንድ ትልቅ ጥፋት ነው። እናገለግላለን የሚለውን ሕዝብ እንጎዳለን፣ ሌሎች ወደ ኢየሱስ ክርስቶስ እንዳይመጡ ሌላ ክፋት እንፈጥራለን። እንደዚሁም ደግሞ እንወዳለን የሚለውን ጌታን እንደሚገባ በማገልገል ፈንታ ለእርሱ ለአገልግሎቱ እንቅፋቶች እንሆናለን። የሰጠንን እሱ እንዳያሳየን እንድንጠቀም ማለት ነው። ስንጠቀም ትላልቅ ነገሮች እንዲደረጉ ማለት ነው። ወንጌል በኃይልና በስልጣን በክብር በዚች ምድር ላይ እንዲሰበክ ማለት ነው። ስለዚህ በመንፈስ ቅዱስ መሞላቱን መናፍቁ መጠየቁ እንደ እግዚአብሔር ቃል ነው። ግድ የለም ይሄ ነገር ምናልባት በብዙ አቅጣጫ የተረዳንበት ሁኔታ ሊኖር ይችላል። ግን በቃሉ ውስጥ ስላለ ይህንን ነገር የክት በቃ ይህንን እኮ ማሰብ የሚገባ ነው፣ ከቃሉ ውጭ እንዳንወጣ ማለት ነው። እስካሁን ወደ ትምህርቱ ጋር ወደ ማርቆስ ምዕራፍ አስራ ስድስት ኔት ስለ መንፈስ ቅዱስ የጸጋ ስጦታዎችን በተግባራዊ ለማድረግ ይሄ የመንፈስ ቅዱስ ሙላት ስለዚህ ማለት ነው። ጌታ ኢየሱስ ክርስቶስ የተናገረውን ማለት ነው። ጌታ ኢየሱስ ሞትን ድል አድርጎ ከተነሳም እንደገና ደግሞ በምድር ላይ ከመሞቱም በፊት በሚያስተምርበትም ጊዜ ስለዚህ ነገር በተለያዩ ነጋዎች ውስጥ ያነሳው ጉዳይ አለ። እዚህ ይላል በሰንበትም ሰንበትም ካለፈ በኋላ መግደላዊት ማርያም፣ ያዕቆብም እናት ማርያም፣ ሰሎሜም መጥተው ሊቀበሉት ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር ወጡ። እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልላል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበው አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለው የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም። እነሆ እርሱን ያኖሩበት ስፍራ ተውላችሁ ባዶ ነው ማለቱ ነው። ነገር ግን ሄዳችሁ ለደቀ መዛሙርት ለጴጥሮስም ወደ ገሊላም ይቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። እንግዲህ ጌታ ከሙታን መነሳቱን ማለት ነው። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልተናገሩም። አሁን ይሄ ከሰሙ ጌታ ተነስቷል የሚለው ነገር ማለት ነው። እንግዲህ ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ የነበረ ሰው ነው ይህንን የምናገረው፣ እሱ መልአክ መሆኑ ነው። እነሱም ደነገጡ፣ ያልተለመደ ነገር አዩ። አሁንም በመንፈስ ቅዱስ ኃይል ይሄ ታምር እየሆነ ነው ያለው። እነርሱ ይህንን ሲያዩ ደነገጡ፣ መንቀጥቀጥ ያዛቸውና ከዛ በኋላ ከዛ ቦታ ሸሹ ነው ምለው፣ ፈሩ። እግዚአብሔር ከሰራው ተአምር የተነሳ ኢየሱስን ከሙታን ያስነሳው የኢየሱስ መንፈስ ኢየሱስን ከመቃብር ድል አድርጎ እንዲነሳ ያደረገው የእግዚአብሔር መንፈስ ይላል ደግሞ። ይህ መንፈስ ታምራትን ያደርጋል። በዚህ መንፈስ እንዲሞላ ይሄ ይሆናል ማለት ነው። እነሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ ይላል። ከዚያም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ማጥለቂያ ድረስ በእጃቸው ላከው ይላል። ይህንን እንግዲህ አሁን ኢየሱስ ከሙታን የተነሳበትን ማለት ነው። አሁንም ቁጥር 9 ላይ ከሳምንቱ በመጀመሪያ ቀን ማልዶ በተነሳ ጊዜ አስቀድሞ ሰባት አጋንንት ላወጣላት ለመግደላዊት ማርያም ታየ። ኢየሱስ ከሞት ከተነሳ በኋላ እርሷ ሄዳ ከእርሱ ጋር ሆነው ለነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው። እነሱም ያው እንደሆነ ለእርሷም እንደ ታያት ሲሰሙ አላመኑ። ይሄ እንዴት ሊሆን ይችላል አሉ። የእግዚአብሔር መንፈስ ኢየሱስን ከሙታን ያስነሳው ማለት ነው። ይሄ እንግዲህ በተፈጥሮ ስናስ የማይሆን ነው፣ ግን በኢየሱስ በእግዚአብሔር ሁኔታ ሆነ፣ በእግዚአብሔር መንፈስ ሆነ ማለት ነው። ከዚህም በኋላ ከእነሱ ለሁለቱ ወደ ባላገር ሲሄዱ በመንገድ በሌላ መልክ ተገለጠላቸው። እነሱም ሄደው ለሌሎቹ አወሩ፣ እነዚያንም ደግሞ አላመኗቸውም ይላል። በኋላ በማዕድ ተቀምጠው ሳሉ ለአስራ ሁለቱ ተገለጠ። ተነስቶም ያዩትን ስላላመኗቸው አለማመናቸውን እና የልባቸውን ጥንካሬ ነቀፈ። ጌታ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ። አሁን እንግዲህ በድንገት ተገልጾ ነው፣ በመንፈስ ተገልጾ ነው። ግን በመንፈስ ቅዱስ ተገለጠ እንጂ በሚታይ መልኩ ራሱ በአካል የማይሞት አካል ለሱ ከሞት በተነሳበት አካል በነሱ ፊት ታይቶ ተገልጦ ማለት ነው። ይህም እንግዲህ ታምር ነው። እንግዲህ እግዚአብሔር መንፈስ ያደረገው ማለት ነው፣ በመንፈስ ቅዱስ የሆነ ነገር ማለት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። አሁን ይህንን ለሐዋርያት ሲሰጥ ማለት ነው፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይልና፣ ያመኑትም እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድሆች ላይ ይጭናሉ፣ እነሱም ይድናሉ። እነዚህ እንግዲህ በመንፈስ ቅዱስ ኃይል እነዚያውን ይሄንን ወንጌልን ለዓለም ሁሉ በምትሰብኩበት ጊዜ እነዚህ ምልክቶች ይከተሏቸዋል እኮ ነው እያለ ያለው። ነገር ግን ወንጌልን ለዓለም ለመስበክ ከማውጣታችሁ በፊት ኃይልን ትሞላላችሁ ብሎ ደግሞ አስቀድሞ ደግሞ የተናገረበት አለ። ኃይልን ሳትወጡ ወንጌልን ይዛችሁ አትውጡ ማለቱ ነው፣ በመንፈስ ቅዱስ ኃይል። ያ ማለት የባለ ሀምሳ ቀን መሆኑ ነው። ባለፈው ትምህርት የጠቀስኩት ማለት ነው። በመንፈስ ቅዱስ ኃይል በዛ መልክ ከተገለጸ በኋላ ወጥተው ደግሞ ሌላ ትላልቅ ድንቅ ተአምራቶችን ሲያደርጉ እንደነበረ ደግሞ እሱን አሁን ቀጥለን ደግሞ የምናየው ነገር ይሆናል። ጌታ ኢየሱስም ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። እነርሱ ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከእነርሱ ጋር ይሰራ ነበረ፣ በሚከተሉት ምልክቶች ቃሉን ያጸና ነበረ። ከዛ በኋላ ጌታ አረገ። የጌታ ማረግ ራሱ ይሄ የምድር ሽበት ሳይዘው ዝም ብሎ ተነስቶ በሕይወቱ ውስጥ እንደዚህ ተነስቶ ማየት ራሱ እኮ ተአምር ነው። ይሄ የመንፈስ ቅዱስ ስራ ነው እኮ ራሱ። እስቲ ከኛ እንደዚህ ማድረግ እንችላለን ወይ? ማንም ሰው እዚሁ ተነስቶ ዝም ብሎ ሊበር ይችላል? ግራቪቲ ስቦ እዚሁ ያላት ማለት ከመሬት ጋር ማድረግ ራሱ በመንፈስ ቅዱስ ኃይል የሚሆን በመጨረሻው ዘመን ሁላችንም ጌታን ልንቀበል ያልሞትን ተለውጠን እንደምናደርግ የሞቱ ደግሞ ሞትን ድል አድርገው ከሞት ተነስተው ደግሞ እንደሚያደርጉ ጌታን ደግሞ በደመና እንደምንቀበል በወንጌል ውስጥ ይሄ በግልጽ የተቀመጠ ነገር ነው። ይህም ራሱ በመንፈስ ቅዱስ ኃይል የሚሆን ነገር ነው። ኃጢአተኞች ሊያደርጉ አይችሉም። ስለዚህ እነዚህ ምልክቶች እነሱም ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከእነሱ ጋር ይሰራ ነበረ፣ በሚከተሉት ምልክቶች ቃሉን ያጸና ነበረ ይላል። ልክ እንደዚሁ ማለት ነው፣ እንደተናገረው ነው። አሁን ይሄ የመንፈስ ቅዱስ የጸጋ ስጦታ የሆኑ እነዚህ የተለያዩ የጸጋ ስጦታዎች በእኛ ህይወቱ ውስጥ በዚህ በመጨረሻ ዘመን ባለ ከሐዋርያት ጊዜ ጀምሮ ስጋ በለበሰ ሁሉ ላይ በሚያምን ሁሉ ላይ መንፈሱ ሲፈስ የሚሆኑት ማለት ነው። ጌታ ኢየሱስም ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። እነርሱም ወጥተው በየስፍራው ሁሉ ወንጌልን ሰበኩ፣ ጌታም ከእነሱ ጋር ይሰራ ነበረ፣ በሚከተሉት ምልክቶች ቃሉን ያጸና ነበረ። ልክ እንደተናገረው ማለት ነው። ያመኑት እነዚህ ምልክቶች ይከተላሉ ያለው ማለት ነው። እባቦችን ይይዛሉ፣ የሚገድል መርዝ ቢጠጡ አይጎዳቸው። እንግዲህ እንደዚህ ዝም ብለን እስኪ ይግደለኝ ብለን እግዚአብሔርን ለመፈተን ብለን መርዝ እንድንጠጣ አይደለም። ይሄ በዓላማ የሚሆን ነገር ነው። እግዚአብሔር ተአምራት ሲባል እነዚህ የጸጋ ስጦታዎች ጌታ በሚፈልግበት ጊዜ በህይወታችን የሚፈጸሙ እንጂ እኛ ስንፈልግ እንደፈለግ ነው የምናደርገው አይደለም። ከዛ ውጭ የሰው ልጅ ይሄ ምድራዊ ስርዓት እስኪያበቃ ድረስ ምድራዊ ስርዓቱም በዛ በምድራዊ ስርዓት ይኖራል። መለኮታዊ ነገሩን ለሰው ልጅ ለመግለጽ እና ሰው አለማመን እንቅፋት ሆኖበት እንዳይፈረድበት ደግሞ እግዚአብሔር ደግሞ በሚያምኑት በኩል በመንፈስ ቅዱስ ስጦታዊ ታምራትን ያደርጋል። ታምራት ሁል ጊዜ እኛ እንደፈለግ ነው የምናደርገው ሳይሆን እግዚአብሔር ሲፈቅድ በእኛ ህይወት የምናደርገው ነው። ስንጠይቅም እርሱ በእኛ ህይወት ውስጥ ለእርሱ አላማ እንዲያደርግ መጠየቅ አለብን እንጂ እኛ የራሳችን መሻትና ፍላጎት ለማድረግ የተፈጥሮን ህግ ሽረን እንድሽር ብለን ብንጠይቅ ያ ከተፈጥሮ ህግ ውጭ ስለሚሆን ጌታ አያደርገው። ተፈጥሮንም ምድርንና ሞላዋን በዚህ መልክ ያስቀመጠው የምድርንም ስርዓት ሁሉ የግራቪቲ ስርዓት፣ የመሬትን ስርዓት፣ የሰዎችን ስርዓት ሰዎች በዚህ መልክ እንዲኖሩ ያደረገው እሱ እግዚአብሔር ስለሆነ እግዚአብሔር በተለመደው አካሄድ ይህንን ስርዓት ሰው አክብሮ እንዲኖር ነው የሚፈልገው። ከዛ ውጪ ግን መለኮታዊ ስርዓቱን እርሱ የእርሱ ታላቅነት ለመግለጽ ደግሞ እርሱ በሚያምኑት በኩል በመንፈስ ቅዱስ የጸጋ ስጦታ ታላላቅ ነገሮችን ያደርጋል ማለት ነው። በሌላ በኩል ደግሞ ሴጣን እንደዚሁም ታምራትን ሊያደርግ ይችላል፣ ትላልቅ ነገሮችንም ሊያደርግ ይችላል። ሊያስት አሳስቶ ብዙዎቹን ወደ ገሃነም ሊከት ብዙ የጥንቆላ ስራዎች፣ የክፋት አሰራሮች፣ አስማቶች፣ ጥንቆላዎች፣ መናፍስት፣ ጠርነት፣ ሌሎች ነገሮች ሴጣን በክፋቱ በመንፈሱ ሌሎቹን ለማሳሳት እና ብዙ ተከታዮችንም አብርቶ ብዙዎቹም ወደ ሲኦል እንዲወርዱ የሚጠቀምበት የመንፈስ አሰራር ነው። እግዚአብሔር ያልፈቀደው የመንፈስ አሰራር ነው። እግዚአብሔር ደግሞ ይህንን አሰራሩ ይፈርድበታል፣ መርዶበታል፣ እግዚአብሔር ይበቀለዋል። በእንዲህ አይነት ሁኔታና ከእንዲህ አይነት ነገር ጋር የሚተባበሩ የእግዚአብሔርን ጽድቅና ቅድስናውን የእግዚአብሔርን ክብር ጥሏልና ይፈረድባቸዋል። ስለዚህ ከሰይጣን ሀሳብና አሰራሩ ጋር የሚተባበሩ በሰይጣን አሰራርም ደግሞ መሳሪያ የሚሆኑ ሰዎች ከእግዚአብሔር ሀሳብና ፈቃድ ጋር የሚጋጩ ስለሆነ ተፈርዶባቸዋል። እግዚአብሔር ከዛ ነጻ አውጥቷቸው የእሱን የቅድስናውን ሀሳብ የጽድቁን ሀሳብ እንዲከተሉ በእርሱ አምነው ከሰይጣን ቁረኝነት ከሰይጣን እስራት እንዲፈቱ እኛም ልንጸልይላቸው ይገባል። እነሱ በፈቃዳቸው ክፉ ነገር ተቃውመው ጌታ ነጻ እንዲያወጣቸው እነሱ ደግሞ ለጌታ ፈቃዳቸውን ማሳየት ይገባቸው። ስለዚህ ሰይጣንን ታምራትን ያደርጋል፣ እሱ ግን ለጥፋት ለዓለም ጥፋት ለብዙዎቹ ጥፋት ለማሳሳት ነው። ሰይጣን ሁል ጊዜ የእግዚአብሔር የጽድቅ ጠላት ነው፣ የቅድስና ጠላት ነው፣ የደህንነት ጠላት ነው፣ የሰላም ጠላት ነው። ሰይጣን በአንድ መንገድ በሌላ በዓለም ውስጥ ክፋቱን እየሰራ ነው ያለው አለው። እኔ የሰይጣን መንፈስ ነኝ ብሎ አይደለም፣ በቀጥታም ሆነ በተዘዋዋሪ የክፋት አሰራሩን በሰዎች ውስጥ በተለይ ከቅድስና ከእግዚአብሔር ሀሳብ ወጣ ብለው ራሳቸውን ፈቅደው ለሰይጣን ሀሳብ በሚሰጡት ወይም ደግሞ ክፉ የዓለምን ተንኮል ምቀኝነትና ክፋትን በሚያደርጉ ሰዎች ህይወት የሰይጣን ዓላማና ሀሳቡ ይሰራል። እግዚአብሔር ደግሞ በዓለም ያሉት ሁሉ በእርሱ አምነው እንዲድሩ በመንፈስ ቅዱስ የጸጋ ስጦታ በእኛ በኩል ወንጌልን ሰምተው እንዲድሩ ታምራትን ያደርጋል፣ ድንቅ ታምራትን ያደርጋል። እኛ የኢየሱስን መንፈስ የእርሱን ታምር በእርሱ በኩል ያለውን ይህን የጽድቅን ስራ በእርሱ በመንፈሱ በሚያደርገው በቅድስና በጸጋ ስጦታ እንጂ በሰይጣን ነገሮችን ሁሉ የሰይጣን ጠላቶች ሆነን ልንመለሳት ይገባናል። የእሱ ስራ ልናፈርሰው ይገባናል። በኢየሱስ ክርስቶስም የሰይጣንን ስራ ልናፈርሰው፣ የእግዚአብሔር ልጅ የዲያብሎስን ስራ ያፈርስ ዘንድ ተገልጿልና ተብሎ እንደተጻፈ ማለት ነው። ልክ ሰይጣን ታምራትን ይሰራል። ታምር ሁሉ ሲደረግ ከማን ነው ብለን ደግሞ ጥንቃቄ ማድረግ ይገባናል። በተለይ በሰይጣን ኃይል ታምራትን የሚያደርጉት የእግዚአብሔር ጠላቶች ናቸው፣ ጠንቋዮች፣ አስማተኞች። እነዚህ መናፍስት ጠሪዎች ይላል በብሉይ ኪዳንም ይህንን ይናገራል። ያንን ማድረግ በፍጹም የተከለከለና አጸያፊ ነገር ነው። በእግዚአብሔር መንፈስ ተሞልተን ግን የእግዚአብሔርን ተአምር ለእርሱ ዓላማ ማድረግ ደግሞ ለእኛ ተፈቅዶልናል። ይህንንም እንድናደርግም ይጠበቅብናል። ስለዚህ ይህንን እንግዲህ በመንፈስ ቅዱስ ከተሞላን በኋላ የሚሆነው አሁንም ከዮሐንስ ወንጌል ውስጥ ናለ እንደዚህ ይላል በሉቃስ ምዕራፍ ዮሐንስ ነው አልኩት። ሉቃስ ጋር ያለውን መጀመሪያ ላነብላችሁ። ሉቃስ ምዕራፍ 24 አራት ከአርባ አራት እስከ አርባ ዘጠኝ ያለውን አነባለሁ። እነሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገራችሁ ቃል ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው፣ እንዲህም አላቸው፦ ክርስቶስ መከራን ይቀበል ዘንድ በሶስተኛው ቀን ከሙታን ይነሳል። በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንጂ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። በመንፈስ ቅዱስ እስክትሞሉ አትውጡ። ልክ አሁን በባለ ሀምሳ በሐዋርያት ስራ ምዕራፍ ሁለት ባለፈው ጊዜ የተወያየ ነው ማለት ነው የተነሱ ያንን እስክትሞሉ ድረስ አትውጡ። ከዛ በኋላ እነዚህ ታምራት ይከተሉ አስፈልገችም በማርቆስ ምዕራፍ 13 ላይ ያለው ማለት ነው። ልክ በዚህ መሰረት የሆነ ነገር ነው ማለት ነው። እንግዲህ ይህንን ቅድም ያነበብኩትን ሀሳብ እናንተም ለዚህ ምስክሮች ናችሁ፣ እነሆ አባቴ የሰጠውን የተስፋ ቃል እልክላችኋለሁ፣ እናንተም ግን ከላይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እስክትሞሉ ድረስ ማለት ነው። ጌታ ከሞት ከተነሳ በኋላ ያንን ደጋግሞ ይናገራል። ኃይል እስክትሞሉ አትውጡ እያለ ማለት ነው። እርሱ ግን ከሞት ከተነሳ በኋላ በተዘጋ በሩ ውስጥ ሆኖ ለሐዋርያት ደግሞ ሲገለጥ እንመለከታለን። እሱን በተለያዩ ክፍሎች በተዘጋ በሩ ውስጥ ይህ እንግዲህ የመንፈስ ቅዱስ ስራ ነው ማለት ነው። በጌታ ህይወት ውስጥ ሲታይ በህይወት በምድር በሚመላለስበት ጊዜ ታምራትን ሰራ የነበረው በእግዚአብሔር መንፈስ ነበረ። አሁን ከሙታን በተነሳም ጊዜ ያንን እያደርግ የነበረው በእግዚአብሔር መንፈስ ነው። እስካሁን ወደ ዮሐንስ ወንጌል አሁንም እንሄድና በተለይ ጌታ የተናገራቸው ነገሮች እናያለን። በተለይ ከሙታን በተነሳበት ምክንያት ማርያምም እያለቀሰች ከመቃብሩ በስተ ውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክት ነጭ ልብስ ለብሰው ያ ቅድም ያነበብኩት ጋር የተያዘው ነገር ተነስቷል እንደሚሉ ማለት ነው። ከዛ እርሷም በሁኔታው በጣም ተደንቃ ተደንግጣ ይሄ የሚናገረው አትክልት ጠባቂ መሰራት ቅድም በሉቃስ ውስጥ ያነበብኩት ማለት ነው። እሱ መላኩ ነበረ። እሷ ግን ምን አለችው? ቁጥር 15 ላይ ምዕራፍ 20 ቁጥር 15 ላይ ኢየሱስም ይህን ብላ ወደ ኋላ ዘወር ስትል ጌታዬን ወስደውታል፣ ወዴትስ እንዳኖሩት አላውቅም አለቻቸው። ይህን ብላ ወደ ኋላ ዘወር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንን ትፈልጊያለሽ አላት። እሷም የአትክልት ጠባቂ መስሏት ነበር ኢየሱስ ከሙታን ተነስቶ ሲናገር። በፊት እንደምታየው አይደለም። እንግዲህ አሁን እዚህ ላይ ታምር እየታየ ነው ማለት ነው። ጌታ ሆይ አንተ ወዝኸው እንደሆነ ውዴት እንዳኖርኸው ንገረኝ፣ እኔም ወዝዋለሁ አለችው። ኢየሱስም ማርያም አላት። እሷም ደግሞ ረቡኒ አለችው፣ ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረግምና አትንክኝ አላት። ያም ቀን ይሄን የሆነበት ቀን የሳምንቱ ፊተኛው ቀን እንደሆነ ይናገራል። ልክ ይህንን ሂጂና ንገሪ ይላታል። አላረግሁም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴ ወደ አባትሽ ወደ አምላክና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያምን መታ ጌታ እንዳየችው ይህንንም እንዳላት ለደቀ መዛሙርቱ ነገረች። ያም ቀን እርሱም ከሳምንቱ ፊተኛ በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድም ስለፈሩ ደጆችን ዘግተው ሳሉ ኢየሱስ መጣ። ዘግተው ሐዋርያ ደቀ መዛሙርት ዘግተው እንደገና ያው አይሁዶች እንዳይገሏቸው ፈርተው ማለት ነው። በመካከላቸው ቆመና ሰላም ለእናንተ ይሁን አለ። ቁጥር 19-23 ያለው ነው ይሄ ታሪክ ያለበት። ሰላም ለእናንተ ይሁን አላቸው። ይህን ብሎ እጆቹን ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ ይላል። ጌታ በተዘጋ በር በተአምር ሆኖ በመንፈስ ቅዱስ ሆኖ ማለት ነው። ማን ነው አሁን በተዘጋ በር በመንፈስ ቅዱስ ካልሆነ በስተቀር እንዴት ሊያልፍ ይችላል? ይሄ እንግዲህ የሰው እጅ ስራ የማይሰራው የእግዚአብሔር መንፈስ የሚሰራው ድንቅ ስራ ነው ማለት ነው። በመንፈስ ቅዱስ አይደል? እኔ ደግሞ እልካቸዋለሁ አላቸው። ይህንም ብሎ እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ። መንፈስ ቅዱስንም ተቀበሉ ኃጢአታቸውንም ይቅር ይላቸዋል ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። እንግዲህ እንደዚህ ብሎ መንፈስ ቅዱስን ሰጠ። አሁን የመንፈስ ቅዱስን ልምምድ እንግዲህ ጌታ ቀስ በቀስ ለእነዚህ ሰዎች እንግዲህ ያንን መረዳት እንዲያገኙ እየጀመረላቸው ነው ማለት ነው። አሁንም ጌታ በቁጥር 27 ላይ በቁጥር 26 ላይ ምዕራፍ 20 ላይ ማለት ነው ከሳምንቱ ከስምንት ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። እጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ቶማስን ጣቴን ወደዚህ አምጣና እጆችን እጅንም አምጣና በጎኔ አግባው፣ ያመነ ይሁን እንጂ ያላመነ አትሁን አለው። ቶማስም ጌታዬና አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አመንክ ብሎ እንደዚህ ይናገራል። እንግዲህ ይሄ ምንድን ነው? በተዘጋ በር ውስጥ መገኘት ራሱ አሁን ጌታ ኢየሱስ አሁን ይህንን የሚያደርገው በመንፈስ ቅዱስ ከተሞሉ በኋላ ሐዋርያን ሊያደርጉ ያሉትን ነገሮች እያሳያቸው ነው። በኋላ እነሱም ይህንን ደግሞ የበለጠ እንዲያደርጉ ይህንን ክፍል በሚቀጥለው ትምህርት ደግሞ የበለጠ እናያለን። የሚያስደንቅ ነገር ልክ እሱ የጀመረው አንደኛ በመንፈስ ቅዱስ ኃይል ሆኖ በምድር በተመላለሰ ጊዜ ብዙ ታምራትን ሰርቷል። ያንን ሁሉ ያስራቸው ያስተምራቸው ደግሞ ያያቸው ነበረ ያሳያቸው ነበረ። አሁን ደግሞ ከሞት ከተነሳ በኋላ ደግሞ ይህን ደግሞ ወደዛ የሚገቡበትን ወደ መንፈስ ቅዱስ ኃይል ሙላት የሚገቡበትን አገልግሎታቸውን የሚቀጥሉበት ሁኔታ ሲያሳይ ነው የምንመለከተው። ቁጥር 30 ላይ ይይዛል። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርት ፊት አደረገ። እነዚህን ምልክቶችና ታምራት በደቀ መዛሙርት ፊት ያደርግ ነበር፣ እነሱም እንዲያደርጉ ስለፈለገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። እጅግ ብዙ ነገር አለ፣ ግን ይህን ደግሞ በደቀ መዛሙርት ፊት ያደርግ ነበረ። አሁንም ከሞት ከተነሳ በኋላ የሚያደርገው በደቀ መዛሙርት ፊት ነው። ይህም መመሪያ ብሰጠ መንፈስ ቅዱስን እስክትሞሉ ድረስ አትውጡ ይልም የነበረው ይህን ነው እና እሱም ራሱ አሁን በተዘጋ በር ሲያልፍ ይህን ታምራት ሁሉ የሚያደርገው በኋላ እነሱ የሚያደርጉትን አሁን እያሳያቸው ነው ማለት ነው። ምዕራፍ 21 ቁጥር 13-14 ላይ እዚህ ላይ ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም አሳውን። ኢየሱስም ከሙታን ከተነሳ በኋላ ለደቀ መዛሙርት ሲገለጽላቸው ይህ ሶስተኛ ጊዜ ነበረ ይላል እና እንዲህ አይነትን ተአምራት አደረገ። የቁጥር 25 ላይ ምዕራፍ 21 ዮሐንስ ወንጌል ምዕራፍ 21 ቁጥር 25 ላይ እንደዚህ ላይ ኢየሱስም ያደረገው ብዙ ነገር ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ብቻ ለተጻፈው መጽሐፍት ሁሉ መጽሐፍት ዓለም ሁሉ ባልበቃው ይመስለኛል። አሁን እንጂ የተከስነው ጥቅቱን ነው። ጌታ ከዚህ የበለጠ እጅግ ብዙ ታምራትን አድርጓል በምድር ላይ በተመላለሰበት ጊዜ። ያን ደግሞ አሁን ከሞታን ከተነሳን በኋላ ደግሞ ለደቀ መዛሙርት እያሳየነሱ ደግሞ ወንጌልን በምድር በኃይልና በስልጣን እንዲሰብኩ ታምራትን ተመሳሳይ ከዛም የበለጠ ታምራትን እንዲሰሩ አሁን ያንን እያሳያለ ነው ያለው። የሰራው ብዙ ነው። ያንን ሁሉ ጌታ ኢየሱስ ያደረገው በመንፈስ ቅዱስ ኃይል ነው። ደግሞ ምንድን ነው ያለው? እናንተ እኔ የሰራሁትን ሁሉ ትሰራላችሁ፣ እኔ ከሰራሁትን በላይ ትሰራላችሁ ብሏል። ነገር ግን ያንን ከመስራታችሁ በፊት በመንፈስ ቅዱስ ኃይል መሞላት አለባችሁ ብሎ የተናገረው ለዚህ ነው። በመንፈስ ቅዱስ ሳንሞላ ይህንን ልናደርግ አንችልም። በመንፈስ ቅዱስ ስንሞላ የትንቢት ስጦታ ቅድም የጠቀስ ነው ከብዙ ሺህ ዓመታት በፊት ሊሆን ያለው ከብዙ መቶ ዓመታት ሊሆን ያለው የተገለጡ አዳዲስ ምስጢሮችን ሁሉ የሚገልጸው ብዙ ነገሮችን ድንቅ ነቢያት እንዳደረጉት ሐዋርያት እንዳደረጉት በአሁኑ ዘመንም ደግሞ ጌታ በሚያምኑት እንደሚያደርግ ያ ሊሆን ይችላል። ታላላቅ ነገሮች አሁንም ሊደረጉ ይችላሉ። የትንቢት ስጦታ እኛም ልንለማምደው የምንችለው ነው ማለት ነው። ግን ያንን ለማድረግ መጀመሪያ በመንፈስ ቅዱስ ኃይል በመሙላቱ መሰረት ነው። ሌሎች በሐዋርያት ላይ የሆኑትን ከመንፈስ ቅዱስ ከመሙላት ጋር ጌታ በዚህ መልክ ከእነሱ ጋር ጊዜ ካሳለፈ በኋላ የሆኑት ነገሮች ጥቂት የቀሩ ነገሮችን በሚቀጥለው ትምህርት እናያለን። የዛሬው ትምህርታችን እዚህ ላይ እናበቃለን። ባጭር ጸሎት ጨርሰሳለን። የዘላለም አምላክ እግዚአብሔር ስለረዳህን እናመሰግናለን። ክብር ላንተ ይሁን። አምላካችን እግዚአብሔር ሆይ ለቃሊ መገዛት ለመንፈስ ቅዱስ እምነት ልባችንን ክፈት። በክብር ይሙላን፣ በመንፈስ ቅዱስ ኃይል ሙላን። በኢየሱስ ክርስቶስ ስም አሜን።